Hallelujah. Kisos and tamat al talawat am hiyaw now I love what am sunu now ya kalfati ya bara al talawat am zare misaran zala la minura li ya bara kam nam nut gacha ya like kan ayarachin ya yesus kal ayarachin zala la
ዮሐንስ ወንጌል ጥናታችን ህይወት ተገለጠ በሚለው ጥናታችን ምዕራፍ 10ን መናጠቃለልበት ቀን ነው ዛሬ። ከዚህ በፊት በነበሩን ጊዜያት ኢየሱስ ክርስቶስ መልካሙ ረኛ እኔ ነኝ፣ ከዛ በፊት ደግሞ በሩ እኔ ነኝ በሚል ክብር መገለጡን ለማየት ሞክረናል። በተለይ ባለፈው ደግሞ ባጠናቀቅነው ክፍለ ጊዜ ያየነው የኢየሱስ ክርስቶስ መልካም ረኝነት የሚገልጠውን ክብር የክርስቶስን ክብር ለማየት ሞክረናል። መጀመሪያ ያየነው እግዚአብሔር ለህዝቡ ክርስቶስ ለህዝቡ ያለውን የፍቅር ጥልቀት ያሳያል። ፍቅሩ ጥልቅ መሆኑን የሚያሳይ እንደሆነ የፍቅሩን ክብር የሚያሳይ እንደሆነ ለማየት ሞክረናል። ምክንያቱም ረኛው ያለኝ ፍቅር ለበጎቼ ያለኝ ፍቅር ያለው ጌታ ኢየሱስ ልክ በአብና በወልድ መካከል ያለው ፍቅር ህይወቱን አሳልፎ እስከ መስጠት ድረስ ያለው ፍቅር መሆኑን ለማየት ሞክረናል። ከዛ ቀጥሎ ደግሞ ያየነው ነገር በቀጣይነት የሚንከባከብ ድምጹን የሚያሰማ ረኛ እንደሆነ ከእስራኤል ረኝነት ተነስተን ረኛ ድምጹን ያሰማ ከፊት እየሄደ እንደሚከተል ድምጹን ያሰማ የሚንከባከብ አምላክ እንደሆነ መሰማሪያን የሚሰጥ አምላክ እንደሆነ ለማየት ሞክረናል። በሶስተኛ ደረጃ ያየነው ክብር የረኝነቱ ክብር የመንጋውን አንድነት የመንጋው አንድ መሆን ይሄንንም ለማየት ሞክረናል። ከዚህ በረት ያሉኑ ሌሎች በጎች አሉኝ እነሱን ደግሞ አመጣቸዋለሁ ድምጼን ይሰማሉ መንጋው አንድ ረኛው አንድ ይሆናል ሚለውንም ለማየት ሞክረናል። አራተኛውና የመጨረሻው ያየነው ባለፈው ሳምንት የክርስቶስን የመለኮት ክብር እንደሚገልጥ ነው እና በብሉይ እግዚአብሔር አምላክ የእስራኤል ረኛ እንደሆነ በአዲስ ኪዳንም የበጎቹ ረኛ የሆነው መልካሙ ረኛ ኢየሱስ አምላክ እንደሆነ እኔና አብ አንድ ነን ያለውን እኔና አብ አንድ ነን የሚለውን አምላክ ነኝ ስላለ ሰው ብቻ ሳይሆን አምላክ ነኝ ስላለ ሊወግሩት እንደተነሱ ለማየት ሞክረናልና ኢየሱስ ክርስቶስ ማንንም ሊደርስበት የማይችል የዘላለም አምላክ እንደሆነ አምላክነቱ ደግሞ የተጀመረ ሳይሆን በአብ የተቀደሰና የመጣ ክርስቶስ በአምላክነት የመጣ ነው እንጂ አምላክነቱ ጀምሮ አያቀም እርሱ የዘላለም አምላክ ነው እና ከመዝሙር 82 መጠቀስ አንጻር ተነስተው ሰዎች አማልክት ያላቸውን መዝሙር 82 በርሱ ላይ በመነሳት ለሰው የሰው ልጆችን ወይ ደግሞ በክርስቶስ ያመኑትን አምላክ አርጎ የማይት ያምላክነትን ስታተስ መድረስ እንደሚቻል የሚናገሩ ሰዎች አሉ። ያ ክፍል መዝሙር 82 ስለነማን እንደሚናገር የተለያዩ ኦፕሽኖች ለመስጠት ሞክር ያለው እንጂ የመልእክቱ ሐሳብ ግን ጌታችን የእግዚአብሔር ቃል የተሰጣቸው እነሱ አምላክ ከተባሉ አምላክ ሆኖ የመጣውማ እንዴት ለማለት አርጊመንት ነው እንጂ ለበጎች ያምላክነትን ክብር የሚሰጥ አይደለም። የረኛና የበግንኙነት እስከ መጨረሻው ዮሐንስ 10 ላይ ምናየው ረኛና በግ ነው እንጂ በጎቹ at some point አምላክ እንደሚሆኑ የሚያሳይ implication ምንም የለውም። ያምላክነት ክብር ለማንም አይሰጥም። እግዚአብሔር ብቻውን አምላክ ነው። ግን አንዳንድ ጊዜ ይሄ የሰውን የልብ ጥማት ደግሞ ያሳየናል። ምን ያህል ልባችን በመንፈስ ቅዱስ ካልተገዛ ምን ያህል እንደ አምላክ የመሆን አስተሳሰብ ከጥንትም የሰው ልጆችን ሲታገል የኖረና የዘመኑ ገዢ መንፈስ እንደሆነ በጣም እናውቃለን። ሰው ራሱን አምላክ የማረክ እና ከመጀመሪያ እንደምታውቁት ዲያብሎስ ራሱ የወደቀው እና ይሰራው ኃጢአት ይሄ ነው። በእግዚአብሔር የመሰየም እንደ አምላክ የመሆን ነው እንዲጣል ያደረገው እንዲወረወር ያደረገው በኃጢአቱ ምክንያት ማለት ነው። እሱ ነው ደግሞ የመከራቸው። ዘፍጥረት ምዕራፍ 3 ላይም እኮ የሰው ልጆች የወደቁት እኮ ፍሬ ስለበሉ ብቻ አርገን ማየት የለብንም። የሰው ልጆች ያንን ፍሬ በእግዚአብሔርን ባለመታዘዝ ሊበሉ የቻሉበት ምክንያት እንደ እግዚአብሔር የመሆን ፍላጎት የመከራቸውም እንደ እግዚአብሔር ሆናለሁ ብሎ የወደቀ ጠላት ነው። እነርሱም ስቲል በልባቸው ውስጥ በጣም ነበር እንደ እግዚአብሔር የመሆን ፍላጎት። ዘፍጥረት ምዕራፍ 11 ላይ በመናነብበት ጊዜ የባቢሎን መንፈስ እኮ ምናልባትም የዘመኑ መንፈስ ይመስለኛል በባቤል የተባለው በኋላ ግራ የተጋቡ ህዝቦች ዋና አላማቆ እግዚአብሔር ጋር ለመدرس ያማለክትን ቴሪቶሪ ለመጣስ የሚደረጉ ጥራቶች የልብ ኩራት ይሄ የሰው ልጆችን ሁሉ ጊዜ የሚታገል ስፒሪት ነው። አሁንም በዚህ ዘመን ያለው ሰው ራሱን አምላክ ያረጋበት ሰው ከሰውነት ደግሞ እንደገና ወደ ሌላ ሌቭል ለመግባት የሚደረግ ሙከራ በክርስትናም ስም አይሆንም ከክርስትናም ውጪ አይሆንም ሰው ሙሉ ሰው እንዲሆን ነው እንጂ አምላክ እንዲሆን አልተሰራም። አፈጣጣራችንም እሱ ነው የሚያሳየን ዳግም መወለዳችንም እሱ ነው የሚያሳየን በመልካም ረኛ አምላክ በሆነ መልካም ረኛ ስር ያለን በጎች ነን እንጂ ከዛ በላይ እንድንሄድ የተፈቀደልን አይደለንም። እነኚህን ለማየት ሞክረናል። ዛሬ ዮሐንስ ወንጌል ምዕራፍ 10ን ምናጠቃለልበት ቀን ነው። ዮሐንስ ወንጌል ምዕራፍ 10ን ስናጠቃለል ወገኖቼ ማስበው ዘጠኝን በጨረስንበት አይነት ለአገልግሎትና ለህይወት የሚሆኑ ፕራክቲካል የአገልግሎት መርሆችን በመረዳት እንዲሆን ነው ማስበው። እንደምታስተውሉት ዮሐንስ 9ን ስንጨርስ የጨረስነው ጥቂት ምክርን ለወንጌል ሰራተኞች ለወንጌላውያን ወንጌልን ለሚያካፍሉ ሰዎች በማካፈል ነበር። የዛሬው የመልእክቴ ርዕስ በዮሐንስ ወንጌል ምዕራፍ 10 ላይ በመመስረት ጥቂት ምክር ለቤተክርስቲያን እረኞች ነው። ጥቂት ምክር ለፓስተሮች ለሽማግሌዎች እንደኔ ለመሳሰላችሁ በእግዚአብሔር ሥራ ውስጥ ለተጠመደንና በተለይ ደግሞ የእግዚአብሔርን ህዝብ ለሚመሩ መሪዎች ዮሐንስ ወንጌል 10ን ተመርኩዘን ከአንደኛ ጴጥሮስ ምዕራፍ 5 ጋራ ስለሚመሳሰል ዮሐንስ 10 እና አንደኛ ጴጥሮስ 5 ከቁጥር 1 ጀምሮ እስከ 5 ድረስ ያለውን በማገናዘብ ጥቂት ምክሮችን ለቤተክርስቲያን እረኞች ለመለገስ ያህል ነው። በመጀመሪያ ደረጃ አንደኛ ጴጥሮስ ምዕራፍ 5ን ላንብበው ከቁጥር 1 እስከ 5 ድረስ ያለውን አብራችሁ ልታነቡት ይችላልላችሁ መጽሐፍ ቅዱስ አጠገባችሁ ካለ። በተለይ ቤተክርስቲያን መሪዎችና ሽማግሌዎች እናንተንና እኔን የተመለከቱ ነገሮች ለመናገር ሞክራለሁ። እንደዚህ ይላል እንግዲህ እኔ ከነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። ያለቀጥላል ቁጥር 4 ድረስ ይበቃናል። ጥቂት ምክሮችን ጥቂት ሐሳቦችን ለቤተክርስቲያን እረኞችና መሪዎች ለመስጠት ነው። በመጀመሪያ ደረጃ ስለናንተ አይነት መሪዎች እግዚአብሔርን አመሰግናለሁ። በቤተክርስቲያን እግዚአብሔር ህዝቡን ያለ መሪዎች ላልተዋ ሽማግሌዎችን እረኞችን ስለሰጠን በቤተክርስቲያን እግዚአብሔር የተመሰገነ ይሁን። በመጽሐፈ መሳፍንት ምዕራፍ 5 ቁጥር 2 ላይ ዲቦራና ባርክ የተቀኙት ቀኔ ሁልጊዜ ሳስብ ልቤን ይነካዋል። በእስራኤል ውስጥ መሪዎች ስለመሩ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ ይላል። አመራር እግዚአብሔርን የምናመሰግንበት ፋክት ነው። ምክንያቱም አመራር የፈለቀው ከእግዚአብሔር ነው። መሪነትና ተመሪነት የፈለቀው ከእግዚአብሔር ነው። እግዚአብሔር መሪ ነው፣ ፍጥረት ዓለሙን ይመራል። ደግሞ ፍጥረት ዓለሙን የሚያስተዳድረው ከሱ ስር ያሉ መሪዎችን በመስጠት ነው። በተለያየ አይነት ኮሚኒቲ ያሉ መሪዎችን ይሰጣል። በተለያየ ዘርፍ ያሉ መሪዎችን ይሰጣል። እግዚአብሔር ለህዝብ ከመሰጣቸው መሪዎች መካከል ደግሞ እግዚአብሔርን የምናመሰግንበት የቤተክርስቲያን መሪዎችና እረኞች ናቸው። በተለያየ አይነት ስም ይጠራናል መጽሐፍ ቅዱስ። ሽማግሌዎች ይላል አንዳንድ ቦታ ላይ፣ እረኞች ይላል አንዳንድ ቦታ ላይ፣ ኤጲስቆጶሳት ይላል አንዳንድ ቦታ ላይ። ቤተክርስቲያንን የሚመሩ የቤተክርስቲያን መሪዎች ለማለት ነው። በየትኛውም ስም ተጠራን ግን የእግዚአብሔርን ህዝብ ለምንመራ የእግዚአብሔርን ህዝብ ለምናስተዳድር ሰዎች የተጻፈ ነው። አንደኛ ጴጥሮስ ምዕራፍ 5 ግን ከዮሐንስ ወንጌል ምዕራፍ 10 አንጻር ለማየት ነው። ጥቂት መርሆችን ለማለት እሞክራለሁ። አስቀድሜ እንዳልኩት ስለ ሁላችን ቤተክርስቲያንን ስለምንመራ ህዝብን ስለምናገለግል ሰዎች ሁሉ እግዚአብሔር የተመሰገነ ይሁን። ምናልባት አንዳንዶቻችሁ ባስቸጋሪ ሁኔታ ውስጥ የእግዚአብሔርን ህዝብ የምትመሩ ብዙ ችግሮችን ተሸክማችሁ የእግዚአብሔርን ህዝብ የምትመሩ ቤተክርስቲያንን የምትመሩ ከሳምንት ሳይታክታችሁ የእግዚአብሔርን ቃል እያስተማራችሁ እየሰበካችሁ እያማከራችሁ በልዩ ልዩ አይነት መንገድ የእግዚአብሔር ህዝብ እረኞች የሆናችሁ እንዳላችሁ እናውቃለን። እግዚአብሔርን ህዝብ የምትጠብቁ ጠባቂዎች እንዳላችሁ እናውቃለንና እኛ ደግሞ እግዚአብሔር የሚቀበለው እግዚአብሔር የሚሸልመው የክብሩ ተካፋይ እንድንሆን የሚያደርገን የቤተክርስቲያን እረኝነት ምን እንደሚመስል ትንሽ ለማየት ነው ከዮሐንስ 10 እና ቀደም እንዳልኩት ደግሞ ከአንደኛ ጴጥሮስ ምዕራፍ 5 ላይ በመመስረት መጀመሪያ ደረጃ ትንሽ እንድናተኩርበት እንፈልገው ወገኖች ማወቅ ያለብን የአዲስ ኪዳን አመራር አንዱ ዋናው ጭብጥ አንዱ ዋናው መንገድ የአዲስ ኪዳን አመራር የረኝነት አመራር ነው። የአዲስ ኪዳንን አመራር የሚገልጠው ያመራር አይነት ረኝነት ነው። የኢየሱስ አይነት ረኝነት ነው። ግን ምዕራፍ 5 ቁጥር 2ን ተመልከቱ። አንደኛ ጴጥሮስ ምዕራፍ 5 በለሽማግሌዎች ሲመክራቸው ስማችን ሽማግሌዎች ሆነ ምንጠራበት ወይም ሌላ አይነት መጠሪያ ይኖረን ፓስተሮች እንባል ኤጲስቆጶስ እንባል ጳጳሳት እንባል ሐዋርያት እንባል ምን እንበሱ አይደለም ዋናው ግን የምንሰጠው ያገልግሎት ኤሌመንት ዋና ትኩረቱ ረኝነት ነው። ቁጥር 2 በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ነው የሚለው። ጠብቁ ይልናል። ሽማግሌዎች ናቸው ግን ጠብቁ ጠብቁ የረኝነት ነው። ህዝቡንም እንደ መንጋ ያረጋዋል። ለክ ዮሐንስ ወንጌል 10 ላይ እንደምናየው ህዝቡን እንደ መንጋ ያረጋዋል። እኛን ቤተክርስቲያን ውስጥ የምናገለግል ሰዎች ደግሞ እንደ ረኞች ያረጋል። እና ያንን መንጋ እንድንጠብቅ መጽሐፍ ቅዱስ ያነሳሳናል። መሪነት ረኝነት ለክ ኢየሱስ እንደተናገረው ዮሐንስ 10 ላይ እንደተናገረው እሱ መልካም ረኛ እንደሆነ እሱ ደግሞ የረኞች አለቃ እንደሆነ የኛም ስራ መጠበቅ ረኝነት መንከባከብ ናቸው። ስለሆነም ለክ ስለ ኢየሱስ አመራር እንዳየነው በጥልቅ ፍቅር በኋላ እናየዋለን በጥልቅ ፍቅር በመንከባከብ የእግዚአብሔርን ህዝብ እንድንመራ ነው የተጠራ ነው። እኛ የቤተክርስቲያንን አመራር ሲያስብ መጽሐፍ ቅዱስ እርግጥ ቤተክርስቲያን ውስጥ አስተዳደራዊ ጉዳዮች አሉ ግን ዋናው የኛ ስራ የማስተዳደሮች አይደለም። ቤተክርስቲያን ውስጥ ሌሎች ስራዎችን ልንሰራ እንችላለን ማኔጅመንት እናረጋቸው ነገሮች አሉ ግን ሪሊ በዋናነት ማኔጅመንት አይደለም። የቤተክርስቲያን መሪዎች ዋና ስራ ረኝነት ነው። መጠበቅ የደከመውን ማንሳት የተሰበረውን መጠገን ድምጽ ማሰማት መምራት መንከባከብ መስበክ ማማከር ይሄ ልክ እንደ በግ ጥበቃ አይነት ነው ረኝነት ነውና የረኝነትን ኤምፋሲስ በህይወታችንና በአገልግሎታችን ማሳየት አለ። እኛ የእግዚአብሔር ጠባቂዎች ነን ተንከባካቢዎች ነን ረኞች ነን። እና አንዳንድ ጊዜ ይሄ ካስተዳደር ያለፈ ነው ከማኔጅመንት ያለፈ ነው ከስራ ማስኬድ ያለፈ ነው። መጠበቅ በጣም ከጥልቅ ፍቅር የመነጨ ነው። መንከባከብ አለበት እና ከጥልቅ ፍቅር በመነጨ እንድንንከባከብ የተጠራን እረኞች ነን። ግን ሁለተኛውና ትንሽ እንድናተኩርበት የምፈልገው ግን የእረኝነታችን የቤተ ክርስቲያን መሪነታችንና እረኝነታችን ጥሩ ሞዴል ዋና ሞዴል እንድንከተለው የሚገባ ሞዴል የኢየሱስ ክርስቶስ እረኝነት ነው። ሁላችሁ ትምህርቱ ላይ እንደምታስታውሱት ክፉ አይነት እረኝነት አለ። ህዝብን መጠቀሚያ የሚያደርግ እረኝነት አለ። በጎችን ሲበሉ ምንም የማይመስለው እረኝነት አለ። ተኩላ ሳይመጣ የማይከላከል እረኝነት አለ። የሙያተኛ አይነት እረኝነት አለ። የኛ እረኝነት ሞዴል ግን ራሱን ስለ በጎቹ አሳልፎ የሰጠው ኢየሱስ ክርስቶስ ነው። ይሄንን አንደኛ ጴጥሮስ ምዕራፍ 5 አሁን በግልጽ ይነግረናል። ኢየሱስን የእረኞች አለቃ ይለዋል። ምን ማለት ነው? The chief shepherd እሱ ነው። ዋናው እረኛ እሱ ነው። ስለዚህ እሱ የረኞች አለቃ ከሆነ እኛ ከሱ ስር ያለን እረኞች ነን ማለት ነው። ስለዚህ የረኝነታችን የጥበቃችን ያመራራችን ሞዴል የኢየሱስን የመሰለ እንዲሆን ነው መጽሐፍ ቅዱስ የሚያበረታታን። እና ኢየሱስን ገላጭ እንድንሆን ኢየሱስን የሚያሳይ እንዲሆን አበረታታችኋለሁ። አገልግሎት የሚፈተሸው ምን ያህል ኢየሱስን አሳይቷል ነው። ምን ያህል የኢየሱስን ባህሪ ያሳይቷል ነው። በፍቅር በትትና መስዋዕት በመሆን ማገልገላችንን ማረጋገጥ አለብን። ሞዴላችን ኢየሱስ ስለሆነ ማለት ነውና እንደምታውቁት በሌሎች ሀገሮች ያሉ እረኝነቶች በእኛም ሀገር ጨምሮ ከብቶች ሲጠበቁ እረኛ ከኋላ ሆኖ ነው የሚነዳው። እኛ ከኋላ ሆኖ የሚነዳው አይነት መሪዎች አይደለንም። ከፊት ሆኖ ምሳሌ በመሆን በፍቅር ልክ እንደ ኢየሱስ መስዋዕት በመሆን የምንመራ እረኞች ነንና ይህንን ዘርዘር አድርጎ ሲያሳየን ጴጥሮስ የሚናገራቸውን ቃሎች የኢየሱስ ሞዴል ናቸው ብዬ ነው የማምነውና ቃል በቃል አንስቼ መጨረስ ነው የምፈልገው። ምን ማለታችን ነው? ኢየሱስ ክርስቶስ ነው ሞዴላችን ስንል ኢየሱስ ክርስቶስ ሞዴል የሆነበት እረኝነት ኢየሱስ ክርስቶስ ሞዴል የሆነበት እረኝነት ምንድን ነው? መገለጫው ባህሪው ምንድን ነገር ነው የሚያሳየን ካልን አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ጀምሮ ያሳየናል። ሶስት ሀረጎችን ማንሳት እፈልጋለሁ። እንደዚህ እንጂ እንደዚህ አይሁን የሚሉትም ማለት ነው በቀጥታ በራሳቸው ይሄ ነው የኢየሱስ ሞዴል ማለት። እንደዚህ እንጂ እንደዚህ አይሁን ሲል መጀመሪያ የሚያሳየን ፓርት የክፉ እረኝነት ባህሪ ነው። እንደዚህ ይሁን የሚለው ደግሞ የኢየሱስ ክርስቶስን ገላጭ ነው። ተመልከቱ እዛ ላይ ለምሳሌ የእግዚአብሔር መንጋ ጠብቁ እንዴት ነው መንጠብቀው ልክ እንደ ኢየሱስ ምን ማለት ነው ዝርዝሩ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ስታንዳርድ በውድ እንጂ በግድ ሳይሆን በግድ አይሁን በውድ ይሁን ነው አንዱ በግድ አይሁን በውድ ይሁን ከዛ ሁለተኛው ደግሞ በበጎ ፈቃድ እንጂ መጥፎውን ረብ በመመኘት አይሁን መጥፎ ረብ በመመኘት አይሁን ግን በበጎ ፈቃድ መጥፎ ረብ በመመኘት ትርፍ በመመኘት ማለት ነው እና ይዋለን ይሄንንም ትርፍ በመመኘት አይሁን ግን በበጎ ፈቃድ በነጻ ማለት ነው ይሁን ይላል ከዛ ደግሞ መጨረሻ ላይ በኃይል አይሁን ማህበሮቻችሁን በኃይል አትግዙ በኃይል አይሁን ታዲያ እንዴት ይሁን ካልን ለመንጋው ምሳሌ በመሆን በምሳሌነት ይሁን ነኝን ሶስቱ የኢየሱስን የረኝነት ባህሪ ገላጭ ናቸው ብዬ አምናለሁ ትንሽ አንድ ባንድ ለማየት ያህል ቁጥር 2 የቤተ ክርስቲያን ረኝነት ኢየሱስን ገላጭ መሆን አለበት በምን መልኩ ያለን እንደሆነ በግድ አይደለም የሚሰራው በውድ ነው ይሄ ኢየሱስን እንዴት ያሳያል ካላችሁ ነፍሱን በፈቃዴ ሰጣለሁ ነው ያለው አይተናል ዮሐንስ ወንጌል ምዕራፍ 10 ላይ በፈቃዴ ማንንም ስላስገደደው ሳይሆን በፈቃዴ በራሴ ነፍስ ላይ ስልጣን አለኝ ጥላት ዘንድ እንደገና አነሳት ዘንድ ስልጣን አለኝ ነፍሱን በፈቃዱ ነው የሰጠው በግድ ተጨንቆ ሳይሆን በግዴታ ሳይሆን በማማረር ሳይሆን ተለምኖ ሳይሆን በበጎ ፈቃድ በውድ ወዶ በራሱ ፈቃድ በራሱ ተነሳሽነት ማለት ነው እና ኢየሱስ ክርስቶስን ሞዴል ያረገ ረኝነት በፈቃደኝነት ላይ የተነሳ ነው ሞቲቬሽኑ በፈቃደኝነት ላይ የተነሳ ነው እንጂ በጫና ከከባድ ጫና የመነጨ አይደለም ከፍቅር የመነጨ የተነሳሳ ተነሳሽነት ያለው ነው የቤተ ክርስቲያን መሪነትና ረኝነት ብዙ በመለመን አይሁን ማለት ነው ብዙ በመገፋት አይሁን ተገደን አይነት ስሜት ሳይሆን በውዴታ የምናገለግለው መሆን አለበት ሁለተኛው እንደዚሁ ተቀስ ለማድረግ ኢየሱስን ሞዴል ያረገ ረኝነት ምን አይነት ነው ካልን በበጎ ፈቃድ እንጂ ክፉ ትርፍ በመመኘት አይሁን ትርፍ ለማጋበስ አይሁን ይሄ የሞቲቭ ጥያቄ ነው ስናገለግል ስንመራ ለትርፍ አይሁን በበጎ ፈቃድ ምን ማለት ነው በበጎ ፈቃድ በነጻ ትርፍ ለማግኘት አይሁን ይሄን በመጀመሪያ ከኢየሱስ ህይወት ከመይታችን በፊት መጽሐፍ ቅዱስ እንደሚያስተምረን በሌሎች ቦታዎች ትንሽ ሚዛን ለመስጠት ያህል ቤተክርስቲያን ውስጥ የሚያገለግሉ ሰዎች በቤተክርስቲያን እንዲደገፉ ፋይናንሻሊ የእግዚአብሔር ፈቃድ ነው ቤተክርስቲያን የምታገለግላቸውን አገልጋዮች በሚያስፈልጋቸው ሁሉ የመደገፍ ጥሪ አለባት ኢየሱስ ክርስቶስ የመጀመሪያዎቹን ሐዋርያት ሲልካቸው ምንም ሳይይዙ እንዲሄዱ እነሱን ቢነግራቸውም ምንም ሳይይዙ እንዲሄዱ በከንቱ የተቀበሉትን በከንቱ እንዲሰጡ በነጻ የተቀበሉትን በነጻ እንዲሰጡ ቢያስተምራቸውም ግን የሚሄዱበት ቤት ደግሞ ቴኬር እንደሚያረጋቸው የሚያገለግሉት ህዝብ ደግሞ እንደሚያይዛቸው መጽሐፍ ቅዱስ ያስተምረናል በአንደኛ ቆሮንቶስ ምዕራፍ 9ም መንፈሳዊ ዘር የሚዘሩብን አገልጋዮች ስጋዊ የሆነ ገንዘብና ሌላ ሀብት ቢያጭዱ ይሄ ድንቅ ነገር አይደለም ቤተክርስቲያን አገልጋዮቿን መንከባከብ አገልጋዮቿን በሚያስፈልጋቸው ለማገዝ ነው ጥሪያችን እንዲያውም መጽሐፍ ቅዱስ እንደሚያስተምረን በመስበክ በማስተማር የሚደክሙ መሪዎች እጥፍ ክብር ይገባቸዋል ይላል እጥፍ ክብር የሚለው ለነሱ ቴኬር ማድረግ የሚሰጣቸው ማለት ነው ከወንጌል የሚያገኙት ማለት ነው እዚያው አጠገብ ጳውሎስ ጢሞቴዎስ ላይ ሲናገር ማለት ነው የሚያበራየውን በሬ አፉን አትሰር ያለው እዛ ላይ ነው ስለዚህ የሚያገለግሉ አገልጋዮች ሊከፈላቸው ያስፈልጋል የድካማቸውን ዋጋ ሙሉ ለሙሉ ቤተክርስቲያን መክፈል ባትችልም ግን አገልጋዮችን መደገፍ አገልጋዮችን በሚያስፈልጋቸው ሁሉ የማገዝ ጥሪ የቤተክርስቲያን ነው ከቤተክርስቲያን ደግሞ ይሄንን መቀበል ደግሞ ኃጢያት አይደለም ከቤተክርስቲያን ድጋፍን ከቤተክርስቲያን ያገልግሎት እገዛን መቀበል ክፋት አይደለም ግን እረኞችና አገልጋዮች የምናገለግልበት ሞቲቭ ግን ትርፍ ለማግኘት ግን ሊሆን አይገባም ገንዘብ ለማግኘት ደሞዝ ለማግኘት በሚል ረብን በመመኘት ትርፍን በመመኘት ሊሆን አይገባም ጥቅምን ለማግኘት በሚል ሳይሆን እንዲሁ በነፃ እንድንሰጥ ነው እኛ የተጠራ ነው ከዮሐንስ 10 ጋር ይሄ ይሄዳል። ኢየሱስ ክርስቶስ እንዲሁ በነጻ ህይወቱን እንደሰጠ ልክ እንደ ኢየሱስ አይነት መሪዎች እንድንሆን ነው የተጠራነው። ከጥልቅ ፍቅር በመነጨ ፈቃደኝነትና እንዲሁ በነጻ የሰጠንን ጌታ እንድናሳይ በነጻ እንድንሰጥ ነው እየተጠራነው። ትርፍ እናካበት አይደለም። ትዚላችሁ እንደሆነ ሙያተኛው የሚከፈለውን ብቻ ስለሚያይ ከክፍያ አንጻር ብቻ ነው የሚያገለግለው እና በጎቹን ይተከመባቸዋል እንጂ ዝቀል 34 የእስራኤል ረኞችም እንደዛ ነበሩ። በጎቹን ይተከመባቸዋል እንጂ ከበጎቹ የሚያገኘውን ጥቅም ነው እንጂ የሚያገኘው በጎቹን ለመጥቀም አይደለም የሚሰራው። ኢየሱስ ግን መልካም ረኛ ነው። ከበጎቹ ለመጠቀም ሳይሆን በጎቹን ለመጥቀም ነው የሚኖረው። ስለዚህ የቤተክርስቲያን ረኞችና አገልጋዮች የተጠራ ነው በበጎች ለመጠቀም ሳይሆን ሞቲቫችን በጎችን ለመጥቀም፣ ለመጠበቅ፣ ለመንከባከብ፣ ለማሳደግ፣ ክርስቶስን እንዲመስሉ ለማድረግ ነው። ትርፍ አጋባሽነት የኢየሱስ ባህሪ አይደለም። እሱ ሞቲቭ ሲኖረን ትክክለኛ አይደለም፣ ክርስቶስን ገላጭ አይደለም ለማለት ነው። ጥሪያችን ሁላችሁ ታቆታላችሁ። በከንቱ ተቀበላችሁ በከንቱ ስጡ ነው የተባልነው። ጥሪያችን እሱ ነው እና በቤተክርስቲያን ውስጥ እግዚአብሔር የሰጠን ስጦታዎች ሁላችሁ እንደምታቆት በአንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 ድረስ ስታነቡ፣ ሮሜ ምዕራፍ 12 ላይ ስታነቡ እግዚአብሔር እኮ ለአገልጋዮች የሰጠው ስጦታ የጸጋ ስጦታ ነው የሚባለው። እግዚአብሔር የሰጠን በጸጋ ነው። ለማንመጥን ሰዎች የተሰጠን ጸጋ ነው እንጂ ከኛ የሚፈልቅ ነገር እኮ አይደለም። የኛ የሆነ ነገር ብንሸጠው ምንም አይደለም፣ ግን የኛ አይደለም። የጸጋ ስጦታ የእግዚአብሔር ነው፣ ከእግዚአብሔር የተለቀቀልን ነው። ትዚላችሁ እንደሆነ ሐዋርያ ሥራ ምዕራፍ 8 ላይ እኮ ሲሞን ትርፍ ማግኛ ስለመሰለው ነው፣ ከጥንቆላም ስለመጣ ትርፍ ሲሞናዊነት ይባላል። እንዲያውም ይሄ እኔም ደግሞ ለእኔም ደግሞ ስጡኝ እንዳለ ማለት ነው፣ በገንዘብ ለማግኘት እንደፈለገ ማለት ነው። እና በገንዘብ የሚገኝም አይደለም፣ በገንዘብ የሚሸጥም አይደለም። የእግዚአብሔር ጸጋ በነፃ የተቀበልነው ነው፣ በነፃ የምንሰጠው ነው። ደግሞ የቤተ ክርስቲያን ኃላፊነት ደግሞ እንደዚህ በነፃ የሚያገለግሉ አገልጋዮችን ደግሞ የመንከባከብና የሚያስፈልጋቸውን የመስጠት ኃላፊነት ደግሞ ለቤተ ክርስቲያን ምዕመናን የተሰጠ ነው እና ይሄ ከትርፍ አንጻር ትርፍ ከማግኘት አንጻር ሳይሆን አገልግሎት ከሚሰጠው ጥቅም አንጻር ሳይሆን በአገልግሎት ሌሎችን ለመጥቀም መስቀሉን የሚኖር አገልጋይ መሆን መቻል ይኖርብናል። ሌላው የኢየሱስ እረኝነት ደግሞ ባህሪ በኃይል አይሁን የሚለው ነው። ቁጥር 3 ላይ በኃይል አትግዙ፣ በኃይል ሳይሆን በምሳሌነት እንዲሆን፣ የኢየሱስ አይነት እረኝነት እንዲሆን መጽሐፍ ቅዱስ ያበረታታናል። ያው ይሄ የሁላችንም ቻሌንጅ ነው፣ የኔም የራሴን ጨምሮ። ከፊት እየሄደ የሚመራ እረኛ ነው ኢየሱስ። ከፊት ቀድሞ ሄዶ የሚመራ ነው እንጂ በግድ አንድን ፕሪንሲፕል ተቀበሉ ብሎ የሚገፋ አይደለም። ገፊ ሳይሆን መሪ ነው፣ ከፊት ነው። ምሳሌነቱን እያዩ ነው የሚከተሉት እና የቤተክርስቲያን አገልጋዮች እና መሪዎች እንድናገለግል መጽሐፍ ቅዱስ የሚመክረን ልክ ቅዱስ ጳውሎስ እንዳለው እኔ ክርስቶስን እንደምመስል እኔን ምሰሉ እንዳለው በሕይወት ምሳሌነት ክርስቶስን በመምሰል በማሳየት ሞዴል በመሆን ሰዎች የሚከተሉን አይነት መሪዎች ስንሆን ነው እግዚአብሔር የሚደሰተው። በኃይል ሰዎችን ወደማንኖረው ኑሮ መግፋት ይሄ የኢየሱስ ሞዴል አይደለም። በኃይል እኛም ማንኖረውን እኛም ይሄ የፈሪሳውያን ነው። ማቴዎስ 23 ላይ ጌታችን እንዳስተማረው እነሱ ሊነኩ አይፈልጉም፣ እነሱ ሊታዘዙ አይፈልጉም፣ በሰዎች ላይ ግን ጫና ይጭናሉ። እኛ ጫና እንድንጭን የማንነካውን በሰዎች ላይ ጫና እንድናስቀምጥ ሳይሆን የምንኖረውን እኔን ምሰሉ የምንለውን በምሳሌነት እንድንመራ ነው መጽሐፍ ቅዱስ የሚያስተምረን። የኢየሱስ የእረኝነት ተካፋዮች እንድንሆን መጽሐፍ ቅዱስ ያበረታተናል። መስዋዕትነት ነው? አዎ፣ ነፍሱን አሳልፎ ሰጠ። ጉዳት አለው? በጣም አለው። ሁሉን ነው የተጎዳው ስለ በጎቹ። እና በምሳሌነት መምራት፣ በፍቅር መምራት፣ ትርፍ ባለመመኘት መምራት በጣም ሳክሪፊሻል። ግን መጽሐፍ ቅዱስ እንደሚነግረን አንደኛ ጴጥሮስ ምዕራፍ 5 ላይ የመከራው ተካፋይ ብንሆን የክብሩ ተካፋዮች ደግሞ እንሆናለን። እና ጴጥሮስ ሲጀምር አሁን የመከራው ምስክር ነኝ ይላል። አገልጋዮች እንደዛ ነው። ደግሞ ሊገለጥ ካለው ክብር ተካፋይ ነን ይላል። ደግሞ ወደታች ወረድ ብላችሁ በምታዩበት ጊዜ ልክ እንደ ኢየሱስ ብንመራ በመስዋዕትነት ቁጥር 4 ላይ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንደ ኢየሱስ ክርስቶስ መምራት አሁን መስዋዕትነትን ይጠይቃል። እንደ ኢየሱስ መምራት ግን በሚመጣው ዘመን የማያልፈን የክብር አክሊልና ደሞዝ ያቀዳጃል። በአንድ በኩል ወገኖቼ እንደኔ የምታገለግሉ አገልጋዮች የአገልጋዮችን ደሞዝና ክፍያ እግዚአብሔር በሰማይ እየጠበቀው ነው። እዚህ እንደገፋለን እንጂ ክፍያውና ክብሩ ማንም ከምንም ጋራ በዚች ምድር ላይ ሊወዳደር የማይችል የክብር አክሊል ይጣበቃናልና እንደ ኢየሱስ መርተን መከራውን ተካፍለን ምሳሌነቱን አሳይተን ልክ እንደ ኢየሱስ ይመራል ተብለን በመከራው ተካፍለን ደግሞ የክብሩ ተካፋዮች እንድንሆን እግዚአብሔር ይርዳን ሁላችንም። አንድ የቤተክርስቲያን አገልጋይ ነበር ይባላል በሚስዮናዊነት የሚያገለግል እና በጣም ስደት በሞላበት በቻይና አገር ለብዙ አመታት ሚስዮናዊ ሆኖ ያገለገለ ነው ይባላል። 40 አመታት በላይ እሱና ባለቤቱ በኮሙኒስት ቻይና በስደት በመከራ እየታሰሩ እየተፈቱ በብዙ ስቃይ ጌታን ያገለገሉ ሚስዮናዊያን ናቸው። በኋላ አገልግለው ሲጨርሱ የሚስዮን ድርጅቱ ጡረታ ያወጣቸዋል። ካገልግሎታቸው በኋላ ጡረታ ሲወጡ አሜሪካውያን ናቸው እቃቸውን ሰብስበው ያላቸውን እቃ ሰብስበው በሽምግልና በወጣትነት በጎልማስታነት ዘመናቸው ሄደው በጡረታ ይመለሳሉ ማለት ነው ወደ አገራቸው። እና ወደ አገራቸው ወደ አሜሪካ ሲመለሱ በመርከብ ነበር የሚመለሱት። የዚያን ጊዜ በመርከብ እቃቸውን ጭነው ሲመለሱ ባልና ሚስት ጎን ለጎን ቁጭ ብለው በደቡብ አፍሪካ በኩል አርጎ ነው ወደ ኒውዮርክ የሚሄደው መርከቡ የነበረው እና በደቡብ አፍሪካ አካባቢ ሲያልፍ ያን ጊዜ የነበረ የአገሪቱ መሪ የአሜሪካ ፕሬዚደንት ለካ ለሽርሽር ደቡብ አፍሪካ ከርሞ ከባለቤቱ ጋር እሱም እዛ መርከብ ይሳፈራል እና መርከቡ ሲያገለግሉ መከራ ሲቀበሉ የኖሩ ሚስዮናውያንም ይዛለች ደግሞ ለሽርሽር መጥቶ የነበረ የአገሪቱን ፕሬዚደንትም ይዛ ወደ ኒውዮርክ ትሄዳለች ማለት ነው። እና ኒውዮርክ ሲደርሱ እና ወደቡ ላይ ሲቆም መርከቡ ፕሬዚደንቱና ሚስታቸው ነው መጀመሪያ የወጡት እና ትልቅ አከባበል ተደርጎላቸዋል። ማርሽ ባንድ አለ በግራና በቀኝ እና በምንጣፍ በቀይ ምንጣፍ ላይ ሆነው ይወርዱና ሲሄዱ በኋላ እኚህ ሚስዮናዊና ሚስታቸው ቁጭ ብለው ይጠብቃሉ ፕሬዚደንቱ እስኪወጡና በኋላ ባልየው ግራ ተጋቡ ሚስዮናዊው ማለት ነው። በጣም ግራ ተጋቡና ለሚስታቸው እኔ ግራ ተጋብቻለሁ እኛ የው 40 ዓመት ሙሉ ለክርስቶስ እንደክም ኖረን ማንንም ምንጣፍ አላነጠፈልንም ማንንም አልተቀበለንም እና በጣም ያሳዝናል ይላሉ። እና ይሄ ግን የው ያገር መሪ ነው እርግጥ ግን ለሽርሽር ከርሞ ሲመለስ እስቲ ተመልከች ክብሩን እንዴት በክብር እንደተቀበሉት። ምንጣፉ ሌላ ነው ሙዚቃው ሌላ ነው ማርሹ ሌላ ነው እኛን ማንንም አይቀበለንም ተመልከች እስቲ ክብሩን ምናን ብለው ግራ ሲጋቡ ሚስትየው አይ በቃ ከዚህ መርከብ አንወርድም አሉ። ከመርከቡ አንወርድም እግዚአብሔር የዚህን ሚስጥር ካልገለጠልህና ካልተናገረህ በስተቀር ከዚህ መርከብ አንወርድም ብለው ያንበረከኳቸዋል እዛው ላይ እንዲጸልዩ ማለት ነው። እና ይህን ምስጢር ግለጥልን እንዴት ነው እግዚአብሔር ወይ ብለው ሲጸልዩ ትንሽ ከጸለዩ በኋላ ባልየው ይነሱና በእንባ አይ በቃ ተነሽ እንሂድ እግዚአብሔር ተናግሮኛል ይላሉ። እግዚአብሔር ስለተናገረኝ እንውጣ በቃ ይላሉ። እንዲህ ምን ተናገረህ እግዚአብሔር ሲሉ ሚስትየው በእንባ እግዚአብሔር ተናገረኝ አንተ እኮ ገና እቤትህ አልደረስክም አለኝ እግዚአብሔር። ምን ማለት ነው? አሁን እኮ ይሄ እኮ ቤትህ አይደለም። አሁን ይሄ በመድር የሚኖሩ መሪዎች ይሄ ቤታቸው ነው ይሄ ክብራቸው ነው ያንተ አቀባበል ይሄ አይደለም። አንተ ቤትህ ስትደርስ በብዙ እጥፍ ክብር ይጠብቃሃል አሁን ቤትህ አልደረስክም አለኝ አሉና በጣም የሁሉ ጊዜ ምሳሌ ነው። ወገኖቼ እዚህ ሁሉ ነገር አይሟላ ይሆናል ስናገለግል እንደ አገልጋዮች እንደረኞች እዚህ ሁሉ ክብር አናገኝ ይሆናል። ሁሉ ክብር በመድር የሚሰጥ አይደለም እቤታችን ስላልደረስን ነው። እቤት ስንደርስ ግን የማያልፈው የክብር አክሊል ደግሞ የሚጠብቃችሁ እናንተን ነው ክርስቶስ ራሱ ቆሞ የሚቀበላችሁ እናንተን ነውና በታማኝነት እንደ ኢየሱስ መርተን በመከራም ቢሆን እንደ ኢየሱስ መርተን የኢየሱስን እረኝነት አሳይተን የክብሩ ደግሞ ተካፋይ የምንሆን እረኞች እንድንሆን እግዚአብሔር ተጸጋ ይርዳን።